የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ግንቦት 18 2014 ዓ ም ምሽት ዝግጅታችን ጀመረ። በአዲስ አበባ በተለያዩ ወንጀሎች የተጠረጠሩ 349 ሰዎች መታሰራቸውን በፌዴራልና በአዲስ አበባ ፖሊስ የተቋቋመው የጋራ ግብረ ኃይል አስታወቀ።
በሁለት መኪና የመጡ ሲቪል ሰዎችና የተጠረጠሩ ናቸው። ከኔ እንደገባ ብዙም አላቆዩትም። ምራ ወሰዱ።
አሁን ደግሞ የሰማችሁት በዛሬው ዕለት የፍትህ መጽሔት ማኔጂንግ ዳይሬክተር የሆኑት አቶ ተመስገን ደሳለኝ መታሰራቸውን አስመልክቶ ባልደረባቸው አቶ ምስጋን ዝናቤ ከተናገሩት የተቀነጨበውን ነው። በጋዜጠኞች እስር ዙሪያም ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ቆንጂት ታዬ ናት። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝና የኢትዮ ፎረም አዘጋጅ ያየሰው ሽመልስ ዛሬ በጸጥታ ኃይሎች መያዛቸው ተገለጸ። ጋዜጠኛ ተመስገን ከቢሮ መያዙን አንድ ባልደረባው የገለጹ ሲሆን ያየሰው ደግሞ ከመኖሪያ ቤቱ መያዙን ጠበቃው ለቪኦኤ ተናግረዋል። ዩናይትድ ስቴትስ በኢትዮጵያ የመገናኛ ብዙሃን ባለሙያዎች መታሰር ጉዳይ እንዳሳሰባት ገልጻለች። የኢትዮጵያ ባለስልጣናት በቅርቡ የታሰሩት ጋዜጠኞችና የመገናኛ ብዙሃን ባለሙያዎችን በሙሉ መፍታት እንዳለባቸው ዓለም አቀፉ የጋዜጠኛ መብት ተሟጋች ድርጅት ሲፒጄ ከትናንት በስቲያ መጠየቁ ይታወሳል። በኢትዮጵያ ባለስልጣናት በኩል ስለ ጋዜጠኞች መታሰር በቀጥታ የተባለ ነገር ባይኖርም በተለያዩ ወንጀሎች ተጠርጥረው ታስረዋል የተባሉት በርካታ ሰዎች መኖራቸው ተገልጿል። በኢትዮጵያ ባለስልጣናት በኩል ስለ ጋዜጠኞች መታሰር በቀጥታ የተባለ ነገር ባይኖርም በተለያዩ ወንጀሎች ተጠርጥረዋል የተባሉ በርካታ ሰዎች መታሰራቸው ግን ተገልጸዋል። ዝርዝሩ በምሽቱ የትንታኔ ክፍለ ጊዜ ይቀርባል። በሶማሊያ የዩናይትድ ስቴትስ አምባሳደር ላሪ አንድሬ አዲስ የተመረጡት የሶማሊያ ፕሬዝደንት ሐሰን ሼክ መሐመድ ሶማሊያን የፌዴራል መንግስቱንና በውስጡ ያሉ ክልሎችን በመግባባትና በጋራ ጥቅም ላይ በተመሰረተ የወዳጅነት መርህ ለማስተዳደር ራዕይ አላቸው ሲሉ ተናገሩ። አምባሳደር አንድሬ ከአዲሱ ፕሬዝደንት እጩ በነበሩበትና ከምርጫውም በኋላ ሁለት ጊዜ መገናኘታቸውን ጠቅሰው ለፌዴራሉ አባል ክልሎች ፕሬዝደንቱ ክብር ያላቸውና አብረውም ለመስራት ዝግጁ መሆናቸውን እንደገለጹላቸው ተናግረዋል። በቀድሞው ፕሬዝደንት መሐመድ አብዱላሂ ፎርማጆና እንደ ፑንትላንድና ጁባላንድ በመሳሰሉ አንዳንድ ክልሎች መካከል ፌዴራሊዝምን፣ ምርጫንና የአገሪቱን የደህንነት መዋቅር አስመልክቶ የነበረው አለመግባባት ምርጫውን ያዘገየና አልሸባብ ተዋጊዎችን ለመዋጋት የሚደረገውን ጥረት ማደናቀፉን ተገልጿል። አምባሳደሩ እኚህ ፕሬዝደንት ልምድ ያካበቱ፣ ቡድን እንዴት እንደሚመራ የሚያውቁና ለሶማሊያ የተሻለ ብሩህ ተስፋ የሚመኙ ራዕይ ያላቸው የአስተዳደር ሰው መሆናቸው አስደንቆኛል ብለዋል። ዩናይትድ ስቴትስ ከሶማሊያ ስራ አስፈጻሚም ሆነ ከህግ አውጪዎቹ አካላት ጋር አብራ ትሰራለች ያሉት አምባሳደሩ ከአዲሱ የምክር ቤት አባላት ጋር ያለውን ግንኙነት እንደምታጠናክርም ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በቅርቡ በብዙ መቶዎች የሚቆጠሩ የዩናይትድ ስቴትስ ኃይሎችን ወደ ሶማሊያ ተመልሰው አልሸባብን እየተዋጉ የሚገኙትን የሶማሊያና የአፍሪካ ህብረት ኃይሎችን እንዲያግዙ ማሰማራታቸውን አስታውቀዋል። በሌላ በኩልም ተሰናባቹ የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ የሶማሊያ የውጭ ጉዳይ ሚኒስትርን ከስልጣናቸው ማባረራቸው ተመልክቷል። ሚኒስትሩ የተባረሩት ህገወጥ በሆነ መንገድ ወደ ኦማን ከሰል አስተላልፈዋል በሚል መሆኑ ተገልጿል። ይሁን እንጂ ውሳኔው ቀደም ሲል ይጠበቅ የነበረና የጠቅላይ ሚኒስትሩ በአዲሱ መንግስት ለውጥ ከስልጣናቸው እየተነሱ መሆኑ ተነግሯል። ሴኔጋል ውስጥ በሚገኝ አንድ ሆስፒታል በደረሰ የእሳት አደጋ አዲስ የተወለዱ 11 ጨቅላ ልጆች መሞታቸውን የሴኔጋል ፕሬዚደንት ማኪ ኪሳል ትናንት ረቡዕ በሰጡት መግለጫ አስታወቁ። ህጻናቱ የሞቱት ከሀገሪቱ ዋና ከተማ በስተምስራቅ 120 ኪሎ ሜትር ርቀት ላይ ቲቫኡና በተባለች ከተማ በሚገኝ ማሜ አብዱ አዚዝ ሲዳባክ በተባለ ሆስፒታል የህጻናት ህክምና መስጫ ክፍል ውስጥ መሆኑን ፕሬዝደንቱ ተናግረዋል። አንጎላን እየጎበኙ የነበሩት ፕሬዝደንት ማኪሳል ካሉበት ሆነው ባስተላለፉት መልእክት ለህጻናቱ ቤተሰቦች የተሰማኝን ጥልቅ ሀዘን እገልጻለሁ ብለዋል። የአደጋው መንስኤ ያልተገለጸ ሲሆን እየተጣራ መሆኑም በዘገባው ተመልክቷል። የዩናይትድ ስቴትስ ህግ አውጪዎች በአገሪቱ ታሪክ እጅግ ከከፉት ሁለተኛ የሆነውን የቴክሳሱ የትምህርት ቤት ግድያን ተከትሎ ከመሳሪያ ሽያጭ በፊት ጥብቅ የኋላ ታሪክ ምርመራ እንዲካሄድ በሚያዘው ህግ ላይ ዛሬ ሐሙስ ድምፅ ይሰጣሉ ተብሎ እንደሚጠበቅ ተነግሯል። ግድያው በመላ አገሪቱ ያለውን የመሳሪያ ቁጥጥር ክርክር ዳግመኛ የቀሰቀሰ ሲሆን በፖለቲከኞች ዘንድ ህግ ሆኖ የማለፉ ዕድል እጅግ ጠባብ መሆኑ ተገልጿል። ባለፈው ማክሰኞ የዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ በሚገኝ አንድ ትምህርት ቤት አንድ አጥቂ በከፈተው ተኩስ 19 ህጻናትና 2 ሰዎችን ጨምሮ 21 ሰዎች ተገድለዋል። ህጉን ከሚቃወሙት መካከል የቴክሳሱ ገዥ ግሬግ አቦት እንዲህ ብለዋል።
I hate to say this, but there are more people who were shot every weekend in Chicago than there are
ይህንን ስለ ያሳፍረኛል። በቴክሳስ ካሉ ትምህርት ቤቶች ይልቅ በየሳምንቱ ብዙ ሰዎች የሚሞቱት ቺካጎ ውስጥ ነው። ጥብቅ የመሳሪያ ቁጥጥር ህግ አውጥተን ተግባራዊ ብናደርግ ይህንን ችግር ይፈተዋል ብለው የሚያስቡ ሰዎች ምናልባት ያንኑ እንዲገነዘቡ ያስፈልገናል። ቺካጎ፣ ሎስ አንጀለስና ኒውዮርክ ያንን አያረጋግጡም።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዴሞክራቶች እጅግ በጠበበች የበላይነት ድምፅ የሚቆጣጠሩት ምክር ቤት ውሳኔዎቹን እንዲያሳልፍ አሳስበዋል። ዴሞክራቱ የህግ መወሰኛው ምክር ቤት መሪ ሻክ ሹመር እንዲህ ብለዋል።
America's gun epidemic is unmatched.
የአሜሪካ የመሳሪያ ወረርሽኝ በአምሳያችን ካሉ የትኞቹም ሀገሮች የሚወዳደር አይደለም። አንድም አሜሪካዊ ከዚህ ስጋት ነጻ አይደለም። አሜሪካውያን እጅግ በጣም ታመውበታል፣ እጅግም ታክቷቸዋል።
እንደ አውሮፓ አቆጣጠር በ2021 ፒው የህዝብ አስተያየት ድምጽ መሰብሰቢያ ባወጣው መረጃ ግማሽ የሚሆኑት አሜሪካውያን የመሳሪያ ጥቃትን እንደ ትልቅ ችግር አድርገው የሚመለከቱ ሲሆን፣ ሁለቱም ዴሞክራትና ሪፐብሊካን በግልም ሆነ በመሳሪያ ገበያዎች ለሚሸጡ መሳሪያዎች የኋላ ታሪኮችን አስቀድመው እንዲመረምሩ ይጠይቃሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ በሚያሰሙት አብይ የቻይና ፖሊሲ ንግግር ወሳኝ በሆነ የመሰረተ ልማት ግንባታዎች ላይ ኢንቨስት ለማድረግ ከአጋሮች ጋር በመተባበር የአቅርቦት ሰንሰለቱን ደህንነት ለማጠንከርና ያልተጠበቁ ቀውሶችን በመከላከል ረገድ በሚቀጥሉት 10 ዓመታት ከቻይና ጋር ለመወዳደር የባይደን አስተዳደር ስትራቴጂዎችን ይፋ ያደርጋሉ ተብሎ ይጠበቃል። ከፍተኛ ባለስልጣናት እንደተናገሩት አስተዳደሩ ከቻይና ለመቆራረጥ እየፈለገ አለመሆኑን ገልጸዋል። ይህ አገላለጽ በቀድሞው ፕሬዚደንት ዶናልድ ትራምፕ አስተዳደር ዘመን ይሰማ የነበረ ሲሆን በቻይናና በዩናይትድ ስቴትስ መካከል ያለውን የኢኮኖሚና የንግድ ግንኙነት ቀስ በቀስ ማቋረጥ የሚል ነበር። የብሊንከን የቻይና ፖሊሲ ንግግር ከመውጣቱ በፊት የገመገሙት አንድ የአስተዳደሩ ከፍተኛ ባለስልጣን የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ የቻይናን ኢኮኖሚ ከኛ ወይም ከዓለም ኢኮኖሚ ለመነጠል እየፈለገች አለመሆኑን ግልጽ ያደርጋሉ ብለዋል። ሌላኛው ከፍተኛው ባለስልጣንም እንዲሁ ግልጽ ፍትሃ እና ደህንነታቸው የተጠበቀ እስከሆነ ድረስ በዩናይትድ ስቴትስ እና በቻይና መካከል ያለውን የንግድ የኢንቨስትመንት ግንኙነት በእርግጠኝነት በደስታ እንቀበለዋለን ብለዋል። የብሊንከን ንግግር መዋለ ንዋይ በማፍሰስ በመተባበርና በመወዳደር ላይ ያተኮረ መሆኑም ተመልክተዋል። ዩክሬን በዓለም የነጻነት ቁልፍ ናት ያሉት በዩክሬን የኪየቭ ከንቲባ ዓለም ትርጉም የለሽ ከሆነው የሩሲያ ጦርነት እንዲታደጋቸው ስዊዘርላንድ ዶቫስ ላይ በመካሄድ ላይ በሚገኘው የዓለም ኢኮኖሚ ፎረም ላይ ዛሬ ሐሙስ ባሰሙት ንግግር አሳሰቡ። ከንቲባው ቪታሊ ክሊትስችኮ ዩክሬን ማንንም የማትነካ ሰላማዊ አገር ናት ያሉ ሲሆን ዩክሬናውያን የአውሮፓውያን ቤተሰብ አካል መሆን ይፈልጋሉ ብለዋል። የሩሲያ መንግስት የሶቪየት ህብረትን ዳግመኛ የሚፈልግ በመሆኑ ዩክሬንን በመጠቅለል ብቻ አይቆምም ሲሉም ተናግረዋል። ቪታሊ በንግግራቸው እኛ እየተከላከልን ያለነው ቤተሰባችንና ልጆቻችንን ብቻ አይደለም፣ እኛ እናንተን እየተከላከልን ነው፣ ምክንያቱም አንድ አይነት እሴቶች ነው ያሉን ብለዋል። ዩክሬንን በፖለቲካና በኢኮኖሚ የደግፏቸውን ተጨማሪ መሳሪያዎችን የላኩላቸውንና ዩክሬናውያን ስደተኞችን የተቀበሉላቸውን አገሮች ከንቲባው ባሰሙት ንግግር አመስግነዋል። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ውስጥ እንደ አውሮፓ አቆጣጠር ግንቦት 25 2020 በፖሊስ የተገደለውን ጥቁሩን ጆርጅ ፍሎይድ ሁለተኛ ዓመት ለመዘከር እስከ ቅዳሜ የሚዘልቀው ዝግጅት ትናንት ረቡዕ በሻማ ማብራት ስነ ስርዓት መጀመሩ ተገለጸ። ማህበረሰባዊ አንቂዎች ከሻማ ማብራቱ በተጨማሪ ሴንት ፖል በሚገኘው በአገረ ገዢው መኖሪያ ቤት አቅራቢያ ሰልፍ ማድረጋቸውን የአሶሺየትድ ፕሬስ ዘግቧል። ዝግጅቱ ዛሬ ሐሙስም የሚቀጥል ሲሆን ከፖሊስ ጋር በተያያዘ ህይወታቸውን ያጡ የጥቁር አሜሪካውያን ቤተሰቦችና ወዳጆች መሰባሰብ እንደሚካሄድ ተዘግቧል። ነገ አርብም እንዲሁ ጆርጅ ፍሎይድ በተገደለበት ስፍራ የገቢ ማሰባሰቢያ ዝግጅት፣ በማግስቱ ቅዳሜ የሙዚቃ ትርኢት የሚቀርብ መሆኑም ተመልክቷል። በመጨረሻም የዩናይትድ ስቴትስ ኢኮኖሚ ምንም እንኳን ሸማቾችና የንግድ ድርጅቶች ግዢ ቋሚ በሆነ ሁኔታ ያልተለወጠ ቢሆንም ባለፉት 3 የመጀመሪያዎቹ ወራት ውስጥ በከፍተኛ ደረጃ መቀነሱን መንግስት አስታወቀ። መንግስት ዛሬ ሐሙስ ባወጣው ሪፖርት ካለፈው ጥር እስከ መጋቢት አጋማሽ ድረስ መጠነኛ ማሽቆልቆል እንደሚያሳይ የተገመተ እንደነበር አመልክቷል። ባለፈው ሩብ አጋማሽ ወቅት በ1.5% ያሽቆለቆለው ጠቅላላው የዩናይትድ ስቴትስ የአገር ውስጥ ምርት የምጣኔ ሀብቱን ውድቀት የሚያመለክት አይደለም ተብሏል። ተንታኞች ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ ምጣኔ ሀብቱ እያደገ ለመሆኑ ምልክት ማሳየቱን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ግንቦት 18 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
ሲያባ ችግሩ ለመፍታት መፍትሄ ጦርነት ነው ብሎ በጠመንጃ አያምንም። ከችግሩ መውጣት የምንችለው ሁሉን አሳታፊ በሆነ ሀገራዊ ድርድር መሆኑን በማመን በውይይት ለመፍታት ለሁሉም ጥሪ ያቀርባል።
የሲዳማ አንድነት ፓርቲ ዋና ጸሐፊ አቶ መንክር ኃይለ ሚካኤልን የሰማችሁት። በክልሉ የሚፈጠሩ ግጭቶች ዙሪያ ዘገባ ይኖረናል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በአዲስ አበባ ከተማ ወንጀልን ለመከላከል በተካሄደ ጥናት በተለያዩ ወንጀሎች የተጠረጠሩ 349 ሰዎች መታሰራቸውን በፌዴራልና በአዲስ አበባ ፖሊስ የተቋቋመው የጋራ ግብረ ኃይል አስታውቋል። የኢትዮጵያ መንግስት እርምጃ እየተወሰደ ያለው በተጠና ሁኔታ እንደዚሁም ምርመራና በቂ ዝግጅት በማድረግ መሆኑን ቢገልጽም የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የዩናይትድ ስቴትስ ኤምባሲና ለጋዜጠኞች መብት የሚሰራው ሲፒጄ ባወጧቸው መግለጫዎች በኢትዮጵያ የቀጠለው የጅምላ እስር እንዳሳሰባቸው መግለጻቸው ይታወሳል። ከአዲስ አበባ ዘገባውን ያደረሰችን ፀሐይ ዳምጠው ናት።
በአዲስ አበባ በሽብርና በተለያዩ ወንጀሎች የተጠረጠሩ 349 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ሲል በፌደራልና በአዲስ አበባ ፖሊስ የተቋቋመ የጋራ ግብረ ኃይል አስታውቋል። በፌደራልና በአዲስ አበባ ፖሊስ የተቋቋመው የጋራ ግብረ ኃይል በአጭር ጊዜ ውስጥ በአዲስ አበባ ወንጀልን ከመከላከልና ተከታትሎ ተጠርጣሪዎችን በቁጥጥር ስር ከማዋል አንጻር በርካታ ስራዎችን ማከናወኑን አስታውቋል። በከተማዋ የተፈጸሙ ወንጀሎች ሀገሪቷን 580 ሚሊዮን ብር በላይ አሳጥቷል በማለትም አክሏል። ሽብርተኝነት፣ የተደራጀ ዘረፋ፣ ሙስናና የተለያዩ ወንጀሎችን በከተማዋ ሲፈጽሙና ለመፈጸም የተዘጋጁ ተጠርጣሪዎች ተይዘዋል በማለትም ግብረ ኃይሉ አመልክተዋል። በአዲስ አበባ ለሽብርና ለተለያዩ ወንጀሎች የሚውሉ 47 ሐሰተኛ መታወቂያዎችን፣ ስነ ምግባር የጎደላቸው የወረዳ ሰራተኞችን በመደለል የወሰዱ ሰዎች መኖራቸውንም ግብረ ኃይሉ በመግለጫው ጠቅሷል። በከተማዋ የማህበራዊ ሚዲያም በመጠቀም ብሔርን ከብሔር፣ ህዝብን ከመንግስት ለማጋጨትና ሁከትና ብጥብጥ እንዲነሳ የሚሰሩ ተጠርጣሪዎችም ምርመራ እየተካሄደባቸው ነው ሲል ግብረ ኃይሉ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ የፌደራል መንግስትና የክልል የጸጥታ ኃይሎች በተቀናጀ መንገድ የሕግ የበላይነት ማስከበር በሚል መውሰድ በጀመሩት እርምጃ ጋዜጠኞችንና ማህበረሰብ አንቂዎችን ጨምሮ በርካታ ሰዎች ታስረዋል ብለው ነበር። ሁኔታዎችን በቅርበት እየተከታተለ መሆኑን የገለጸው ኮሚሽኑ የተወሰኑት ተጠርጣሪዎች በቤተሰቦቻቸው እየተጎበኙና በተለያየ የጊዜ መጠን ወደ ፍርድ ቤት እየቀረቡ ቢሆንም በርካታ ታሳሪዎች ከፍርድ ቤት ትዕዛዝ ውጪ መታሰራቸውን፣ ፍርድ ቤት ያለመቅረባቸውንና ከቤተሰቦቻቸው ጋር አለመገናኘታቸውን መመልከቱን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ መንግስት በተለያዩ የሀገሪቱ ክፍሎች ህግና ስርዓትን ለማስከበር እየወሰደ ያለውን እርምጃዎችን ኮሚሽኑ ቢገነዘብም በተገቢና የሰብአዊ መብቶች መርሆች በተከተለ አለመሆኑን፣ እስር መስፋፋቱ አሳሳቢ ነው ሲሉ ገልጸዋል። በተመሳሳይ ሰሞኑን የጋዜጠኞችና የማህበረሰብ አንቂዎችን የቅርብ ጊዜ ጅምላ እስር በተመለከተ የሚወጡ ሪፖርቶች ዩናይትድ ስቴትስን እንዳሳሰባት በአዲስ አበባ የሚገኘው የሀገሪቱ ኤምባሲ ገልጸው ነበር። ዩናይትድ ስቴትስ የፌደራልና የክልል ባለስልጣናት መደበኛ ስርዓትን ለተከተለ አያያዝና ለህግ የበላይነት እንዲገዙ በኢትዮጵያ ሰብአዊ መብቶች ኮሚሽን የቀረበውን ጥሪ ታስተጋባለች በማለትም አክሏል መግለጫው። የመንግስት ኮሚኒኬሽን አገልግሎት በበኩሉ መንግስት በተለያዩ የሀገሪቱ አካባቢዎች የሚታዩ ህገወጥነትና የሰላም እጦት እንዲሁም ስርዓት አልበኝነትን እንዲቆጣጠር በሀገሪቱ ህዝቦች በተደጋጋሚ በአንድ ድምጽ ሊባል በሚቻል መልኩ ስጠየቅ ቆይቷል ብለዋል። ብሔራዊ የጸጥታ ምክር ቤት እነዚህን ጉዳዮች በመገምገም አስፈላጊ እርምጃ መወሰድ እንዳለበት ማስታወቁንም አስታውሷል። ከሰሞኑ አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌደራልና የክልል የጸጥታ ኃይሎች እየወሰዱት ያለው የህግ የማስከበር እርምጃ የዚህ ውሳኔ አካል መሆኑንም ነው የመንግስት ኮሚኒኬሽን አገልግሎት ያመለከተው። የኢትዮጵያ መንግስት እየወሰደ ያለው እርምጃ የጅምላ እስር በማለት የሚተቹት ወገኖች ተጠርጣሪ የተባሉት ሰዎች የሚያዙበት ሁኔታ የህግ አግባብን የተከተለ ስለመሆኑ አለመሆኑ ጥያቄ ያነሳሉ። ፖሊስ ይዣቸዋለሁ የሚላቸውን ተጠርጣሪ ግለሰቦች የሚያዙ ከፍርድ ቤት ማዘዣ ነው። ያለ ፍርድ ቤት ማዘዣ ህገ መንግስቱ በሚያዘው የጊዜ መስኮት ፍርድ ቤት እንደማይቀርቡ በመናገር የሚከሱም አሉ። ተጠርጣሪዎቹ የሚያዙት ከፖለቲካ አመለካከትና ከብሔር ማንነት ጋር በተያያዘ እንደሆነ እስከ መግለጽ የሚሄዱም አሉ። በእነዚህና በሌሎች ጥያቄዎች ዙሪያ ከፌደራልም ሆነ ከአዲስ አበባ ፖሊስ ማብራሪያና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የፍትህ መጽሔት ማኔጂንግ ዳይሬክተር አቶ ተመስገን ደሳለኝ እንዲሁም የኢትዮ ፎረም አዘጋጅ አቶ ያየሰው ሽመልስ ዛሬ በጸጥታ ኃይሎች መያዛቸው ተገለጸ። ጋዜጠኛ ተመስገን ከቢሮ መያዙን አንድ ባልደረባው የገለጹ ሲሆን ያየሰው ደግሞ ከቤቱ እንደተያዘ ጠበቃው ለአሜሪካ ድምጽ ተናግረዋል። ዩናይትድ ስቴትስ በኢትዮጵያ የመገናኛ ብዙሃን ባለሙያዎች መታሰር ጉዳይ እንዳሳሰባት የገለጸች ሲሆን የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችን እና የመገናኛ ብዙሃን ባለሙያዎችን በሙሉ መፍታት እንዳለባቸው ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ከትላንት በስቲያ መጠየቁ ይታወሳል። ስለ ጋዜጠኞች መታሰር በኢትዮጵያ ባለስልጣናት በኩል በቀጥታ የተባለ ነገር ባይኖርም በተለያዩ ወንጀሎች የተጠረጠሩ የተባሉ በርካታ ሰዎችን መታሰራቸውን ግን ገልጿል። ኬኔዲ አባተ ዝርዝር አለው።
የፍትህ መጽሔት ማኔጂንግ ዳይሬክተር የሆነው ጋዜጠኛ ተመስገን ደሳለኝ ዛሬ ግንቦት 18 በጸጥታ ኃይሎች መያዙን የቤተሰቡ አባል እንዲሁም የስራ ባልደረባው ለአሜሪካ ድምፅ አረጋግጠዋል። የጋዜጠኛ ተመስገን በቁጥጥር ስር መዋል እውነት እንደሆነ የጠየቅነው የጋዜጠኛው ወንድም ታሪኩ ደሳለኝ ተከታዩን አጭር ምላሽ ሰጥቷል።
አዎ ልክ ነው። ደውለውን የነገሩኝ የአዘጋጆቹ የዛ የፍትህ ከቢሮ መጥተው ነው የወሰዱት።
የጋዜጠኛ ተመስገን የስራ ባልደረባ የሆነው ጋዜጠኛ ምስጋን ዝናቤ ደግሞ ስለ ሁኔታው እንዲህ ገልጻል።
በእለቱም አልነበርኩም፣ ቢሮ ውስጥ በሰዓቱ አልነበርኩም። ባልደረባ ከጠይቅ እንደተረዳሁት በሁለት መኪና የመጡ ሲቪል ሰዎችና የጸጥታ ያለን የሚሉ ናቸው። ሁለት ሲቪል የነበሩ ሰዎች ናቸው። ምንም የሚገልጽ ነገር የላቸውም የመንግስት አካል መሆናቸውን። ከኔ እንደገባ ብዙም አላቆዩትም፣ ራውን የወሰዱት። ቢሮ የወሰዱት ዛሬ ነው። አላስታከምና ለአምስት ጉዳይ ይመስለኛል ሳቱ። ከዚያ በኋላ ያለው ነገር እስካሁን የደረሰበት አጠቃላይ መረጃ እንትን የለም፣ እንደደረሰ እናውቃለን።
ጋዜጠኛ ተመስገን በጸጥታ ኃይሎች ለመያዙ ምክንያት የሆነና በወንጀል የተጠረጠረበት ጉዳይ ይታወቅ እንደሆን ላነሳውለት ጥያቄ ምክንያቱ እንደማይታወቅ የገለጸው ባልደረባው ጋዜጠኛ መስካን ከዛሬ ውጪ የጸጥታ ኃይሎች ከሰሞኑ ወደ ቢሮአቸው መጥተው እንደማያውቁም ተናግሯል። ከዚህ ቀደምም በተለያዩ ጊዜያት ታስሮ የተለቀቀው ጋዜጠኛ ተመስገን ደሳለኝ በመጽሔቱ በሚያወጣቸው መንግስትን የሚተቹ ጽሑፎቹ በይበልጥ ይታወቃል። በተያያዘ ዜና ኢትዮ ፎረም የተባለ የዩቲዩብ ሚዲያ አዘጋጅ ያየሰ ሽመልስም ዛሬ ከቀኑ 7 ሰዓት አካባቢ በጸጥታ ኃይሎች መያዙን ጠበቃው ታደለ ገብረ መድህን ለአሜሪካ ድምጽ ተናግረዋል።
7 ሰዓት አካባቢ ነው የተያዘው። ወደ 3 ሰዓት እንደወሰደስ ነው አብረት ከነበረ ሰው ያወቁት። አሁን ነው ወደዛ ይሄድኩኝ።
ለምን እንደተያዘ በምን ጉዳይ እንደተጠረጠረ የሚታወቅ ነገር አለ?
የለም፣ የታወቀ ነገር የለም። ዛይ ነገር አልተብለ እንደተወሰደው ነው ከቤት የወሰደው።
ከዚህ ቀደምም ታስሮ እንደነበር ይታወቃልና ምናልባት የአሁኑ ጉዳይ ከዚያ ጋር የሚያያይዘው ነገር ይኖር ይሆን?
ያው የፍርድ ቤት ቀጠሮ ነበረው። የፍርድ ቤቱ ጨርሰናል።
አልቋል ጉዳዩ?
አዎ አልቋል።
ያየሰው ሽመልስ በአሁን ወቅት ስራውን አቆሞ በድረ ምረቃ ትምህርት ላይ እንደነበረም የገለጹት ጠበቃው በዛሬው ዕለት ቤቱም በፖሊስ መበርበሩን ተናግረዋል። ስለ ጋዜጠኞች መታሰር በኢትዮጵያ ባለስልጣናት በኩል በቀጥታ የተባለ ነገር ባይኖርም በአዲስ አበባ በሽብርና በተለያዩ ወንጀሎች የተጠረጠሩ 349 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሚገኝ በፌዴራልና በአዲስ አበባ ፖሊስ የተቋቋመ ግብረ ኃይል ዛሬ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ አስታውቋል። ይሁን እንጂ የተለያዩ አካላት ከሰሞኑ መንግስት ጋዜጠኞችን በማሰር ላይ እንደሚገኝና ይህም እንደሚያሳስባቸው ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከቀናት በፊት ባወጣው መግለጫ የፌዴራል መንግስትና የክልል የጸጥታ ኃይሎች በተቀናጀ መንገድ የህግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት መውሰድ በጀመሩት እርምጃ ጋዜጠኞችና የማህበረሰብ አንቂዎችን ጨምሮ በርካታ ሰዎች ታስረዋል ያለ ሲሆን በርካታ ታሳሪዎች ከፍርድ ቤት ትዕዛዝ ውጪ መታሰራቸውንና ፍርድ ቤት አለመቅረባቸውንም አመልክቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ደግሞ ከትናንት በስቲያ ማክሰኞ ዕለት ባወጣው መግለጫ የኢትዮጵያ ባለስልጣናት ከግንቦት 11 ጀምሮ ቢያንስ 11 ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን በአማራ ክልልና በአዲስ አበባ ከተማ በቁጥጥር ስር እንዳዋሉ ገልጾ ባለስልጣናት እነዚህን ጋዜጠኞችና የመገናኛ ብዙሃን ባለሙያዎች በሙሉ መፍታት አለባቸው ሲል አሳስቧል። ድርጅቱ በመግለጫው ባለስልጣናቱ በመገናኛ ብዙሃን ላይ ያደርጉታል ያለው የማሸማቀቅ እርምጃ ጀመቆሙን ማረጋገጥ እንዳለባቸው ማመልክቷል። በኢትዮጵያ የመገናኛ ብዙሃን ባለሙያዎች መታሰር ጉዳይ ዩናይትድ ስቴትስን እንደሚያሳስባት የገለጹት የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስም የኢትዮጵያ መንግስት ለፕሬስ ነጻነት ጥበቃ እንዲያደርግ ጥሪ ማቅረባቸውን አሶሺየትድ ፕሬስ መዘገቡ ይታወሳል። የጋዜጠኞችን መታሰር በተመለከተ ከኢትዮጵያ መንግስት በኩል መረጃ ለማግኘት ያደረግነው ጥረት ያልተሳካ ሲሆን በጉዳዩ ላይ መንግስት በተናጠል የሰጠው መግለጫም የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሲዳማ አንድነት ፓርቲ ዋና ጻፊ አቶ መንከር ኃይለ ሚካኤል በጽሑፍ የተዘጋጀውን የፓርቲው መግለጫ በንባብ አቅርቧል። መግለጫው
አድማጮች፣ ቀደም ሲል የሰማችሁት ድምጽ በሲዳማ ክልል የተፈጠረ ግጭት ወደሚያስቃኘን ዘገባ ነው የሚወስደን። በአንዳንድ የኦሮሚያና የሲዳማ ክልል አዋሳኝ አካባቢዎች የሰው ሕይወት የጠፋበት ግጭት መፈጠሩን የገለጸው የሲዳማ አንድነት ፓርቲ ፌዴራል መንግስት መፍትሄ እንዲፈልግና ግጭቱን በአፋጣኝ እንዲያስቆም ሲል ጥሪ አቅርቧል። በሰሞኑ ግጭት 7 ሰዎች መገደላቸውንና 17 መቁሰላቸውን ፓርቲው ትላንት በሐዋሳ ከተማ ለጋዜጠኞች በሰጠው መግለጫ አስታውቋል። ችግሩ ሁለቱ ህዝቦች ባሏቸው ባህላዊ የግጭት መፍቻ ዘዴዎች ሊቀረፍ እንደሚችልም ጠቅሷል። ግጭቱን በተመለከተ ከሲዳማና ከኦሮሚያ ክልል መንግስታት የተሰጠ መግለጫም ሆነ አስተያየት የለም። የፓርቲውን መግለጫ የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የሲዳማ አንድነት ፓርቲ ዋና ጻፊ አቶ መንከር ኃይለ ሚካኤል በጽሑፍ የተዘጋጀውን የፓርቲውን መግለጫ በንባብ አቅርቧል። መግለጫው የአገሪቱ ሁኔታ እንዳሳሰበው ይገልጣል።
በሀገራችን ኢትዮጵያ እየሆነ ያለው የሰላም እጦት ከመቼውም በላይ አሳሳቢና አስደንጋጭ የእርስ በርስ ጦርነት፣ ጦርነቱንም ተከትሎ የተከሰተው ድርቅ፣ ረሃብና የኑሮ ውድነቱ ለአያሌ ዜጎች ከቀያቸው መፈናቀል ድርጅታችንን አሳስቦታል። ሲያጣ ችግሩ ለመፍታት መፍትሄ ጦርነት ነው ብሎ በጠመንጃ አያምንም። ከችግሩ መውጣት የምንችለው ሁሉን አሳታፊ በሆነ ሀገራዊ ድርድር መሆኑን በማመን ሲያጣ ወደ ጠረጴዛ ዙሪያ መተን በውይይት ለመፍታት ሲያጣ ጥሪውን ለሁሉም ለሚገባው ጥሪ ያቀርባል።
በሲዳማና በኦሮሚያ ክልል አዋሳኝ አካባቢዎች ስለተፈጠረው ግጭት መግለጫ ወጥቷል።
በሁለቱ ወንድማማች ህዝቦች መካከል ጦር መሳሪያ ታጥቀው ሰው እየገደሉ የከብትና የንብረት ዘረፋ ቤቶች እያቃጠሉ እየተፈጸመ ያለው ጥፋት ለዘመናት ተስማምተውና ተከባብረው የኖሩ ህዝቦችን ለማጋጨትና ለማጣላት ታስቦ የተፈጸመና እየተፈጸመ ያለ ተራ ወንጀል እንጂ ፖለቲካዊ ተልእኮ ያዘለ ያለ መሆኑን ከውስጥ አዋቂ ምንጮቻችን የተረዳን ቢሆንም የሁለቱ ክልል መስተዳድሮችና ህዝብ ተባብረው የዚህን ወንጀለኞች ሴራ ማምከን ካልተቻለ እየደረሰ ያለው ሞትና መፈናቀል ለፖለቲካ ደላሎች የጥፋት በር የማይከፍትበት ምክንያት የለም።
በግጭቱ ስለደረሰው ጉዳት ቪኦኤ ላቀረበው ጥያቄ 7 ሰዎች መገደላቸውና 17 ሲቪሎች ደግሞ መቁሰላቸውን አቶ መንክር ገልጧል።
እስካሁን እኛ ደረሰን 7 በሲዳማ በኩል ነው። 17 ቁስለኛ ሆስፒታል የገባ ነው።
ስለግጭቱና ስለደረሰው ጉዳት በሁለቱም ክልል መንግስታት በኩል የግጭቱ መረጃ መታፈኑን ወቅሰው የሁለቱ ክልል መንግስታት ችግሩን በመፍታት ረገድ የተሰጣቸውን ኃላፊነት እንዲወጡ ማሳስቧል።
መንግስት አውቆም ይሁን ባለማወቅ እስካሁን ድረስ ይህን ሳይገልጽ ይሄንን ሰውሮ መቆየቱ የሲዳማም ክልል መስተዳድር ይሁን የኦሮም ክልል መስተዳድር ይሁን በጣም ዘግይቷል። መረጃው ስላለው ሰራዊት ወስዶ አስፍሯል በሲዳማ ልዩ ኃይልም በዛ በኩልም። ስለዚህ ይሄ ለህዝብ መገለጽ አለበት መታወቅ አለበት። ሳይገለጽ በመዘገየቱ በጣም እናዝናለን።
ግጭቱ እልባት እንዳላገኘ ገልጠው የከፋ ጉዳት ከማድረሱ በፊት ሁለቱ ህዝቦች አሏቸው ባሉት ባህላዊ የግጭት አፈታት ዘዴ እልባት እንዲያገኝ ጠይቀው ፓርቲያቸውም የዚህ የመፍትሄ አካል ለመሆን ዝግጁ መሆኑንም ጭምር ገልጧል።
ሁለቱ ህዝብ መካከል የተነሳው የፖለቲካ ግጭት አይደለም። እዚህ ላይ ሊታወቅና ሊሰመር የሚገባው ጦር መሳሪያ ዝውውር፣ የከብት ስርቆትና ዝርፊያ በእነዚህ አጋጣሚዎች በእነዚህ ወንጀለኞች በሚሰራ ከሲዳማ ሄዶ ከኦሮሚያ ከኦሮሚያ መጥቶ ከሲዳማ የዚህ አይነት ኮንፍሊክት አለ። ስለዚህ መንግስት ኃላፊነቱን ሊወጣ ከፍተኛ ድርሻ አለው። በተለይም የሲዳማ ክልል መንግስትና የኦሮሚያ ክልል መንግስት የፌደራል መንግስትም ይህን በአይነ ቁራኛ መከታተል መቻል አለበት። እዛ አካባቢ ለተጎዳው፣ ለተዘረፈው፣ ቤቱ ለተቃጠለበት፣ ለተሰደደው፣ ለተፈናቀለው መልሶ ማቋቋም የሚችልበትና እነዛ ወንጀለኞች በህዝብ አማካኝነት ተሰጥተው በህግ የሚዳኙበት ይሄ ካልተሰራ ግጭቱ አይሰፋም ብሎ መታሰብ ስለማይችል ይህ ስጋት ስላለብን ነው ይህን መግለጫና ዛሬ ጋዜጣዊ መግለጫ ለመስጠት ወደዚህ የመጣ ነው።
የፓርቲው ሊቀመንበር አቶ ለማ ሆይ አቶ በበኩላቸው ፓርቲያቸው በሌሎች ወቅታዊ የአገሪቱና በክልል ነባራዊ ሁኔታ ላይ በስራ አስፈጻሚው ኮሚቴም ሰፊ ያሉትን ውይይት አድርጎ ውሳኔ ማስተላለፉን ገልጧል። በተለይ በግጭት ምክንያት በደፈረሰው በጸጥታ ሁኔታና ይደረጋል በሚባለው በብሔራዊ ምክክር ዙሪያ ፓርቲያቸው የያዘውን አቋም አስታውቀዋል።
እንግዲህ ይህ ኮሚሽን ስራ ሲጀምር የእኛም ፓርቲ በዚያ ከፍተኛ አስተዋጽኦ ያለው ስለሆነ የስዳማ ህዝብም ቢሆን እኛ ብዙ የስዳማን ህዝብ ወክለን ነው የምንገኘው። ከኋላችን ብዙ ህዝብ አለ። ስለዚህ ኮሚሽን ሰፊ አስተዋጽኦ እንዲያበረክት ነው ጥሪ የምናደርገው።
ግጭቱን በተመለከተ ከሲዳማና ከኦሮሚያ ክልል መንግስታት የተሰጠ መግለጫም ሆነ አስተያየት የለም። ከሁለቱ ክልል ባለስልጣናት ምላሽ ለማግኘት በተለያየ ጊዜ ያደረግነው ጥረት የእጅ ስልካቸውን ባለማንሳታቸውና ስብሰባ ላይ ናቸው በመባሉ አልተሳካም። አስተያየታቸውን ካገኘን እንመለስበታለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባችን ስናልፍ ደግሞ በአፍሪካ ቀንድ የተከሰተው ተከታታይ ድርቅ የዓለም የአየር ንብረት ለውጥ ከሚያስከትላቸው ለውጦች አንዱ ነጸብራቅ ነው። ከአንድ ሚሊየን በላይ ከብቶቻቸውን ላጡና በከብት እርባታ ለተሰማሩ ኢትዮጵያውያን ደግሞ ክስተቱ የወደፊቱ ትውልድ በልምድ በያዙት የአኗኗር ዘዴ መቀጠል እንደማይችሉ አመላካች ነው። ሊንዳ ጊፍታሽ ከጎዴ የላከችውን ዘገባ እንግዱ ወልዴ ያቀርበዋል።
የሞቱ ከብቶች አጽም በየሜዳው መመልከት በኢትዮጵያ ሶማሌ ክልል የተለመደ ትዕይንት ሆኗል። አዲስ አህመድ ኦማር እንደምትለው ለጥላ መጠለያዋን ከሸፈነችበት ሳር ላይ እየነቀለች ከብቶቹን በመመገብ በሕይወት ለማቆየት የመጨረሻ ሙከራ ብታደርግም አልተሳካም። ሁሉም አልቀዋል። የተባበሩት መንግሥታት ድርጅት እንደሚለው የእሷ ቤተሰብ 7.2 ሚሊዮን ከሚሆኑና በቂ የሚበሉት ምግብ ከሌላቸው ኢትዮጵያውያን አንዱ ሆኗል።
ወጣት በነበርኩበት ጊዜ ድርቅ አጋጥሞን የነበረው አንድ ጊዜ ብቻ ስለነበር መቋቋምና በሕይወት መቆየት ችለን ነበር። አሁን ግን እያጋጠመን ያለው ድርቅ ረጅምና ተደጋጋሚ በመሆኑ ለመቋቋም ከአቅማችን በላይ ነው።
የድርቅ ክስተቶች ለረጅም ጊዜ መቆየታቸው ብቻ ሳይሆን ተደጋግመው መከሰታቸው ትልቅ ችግር ሆኗል። ከዚህ በፊት በከብት እርባታ ሲተዳደሩ የነበሩና ከጎዴ ወጣ ባለ ስፍራ በተፈናቃይ መጠለያ የሚገኙት የአካባቢው ነዋሪዎች በ2017 በተከሰተው ድርቅ ሙሉ ለሙሉ ከብቶቻቸውን አጥተዋል። ተፈናቃዮቹ አሁን በመጠለያው አካባቢ በቋሚነት እየኖሩና የከብት እርባታ የአኗኗር ዘዴያቸውን በመተው አንዳንድ አትክልቶችን በመትከልና እንደ ፍየል ያሉ አነስተኛ እንስሶችን በማርባት ይኖራሉ። አብዲዋሊ መሐመድ ሳላድ የመንደሩ አለቃ ናቸው።
ከከብት እርባታ ውጪ ሌሎች የግብርና ዘዴዎችን መፈለግ አለብን። ያ ደግሞ ወደ እርሻ ይወስደናል። ቅይጥ ግብርና ድርቁን ለመቋቋም ወደፊት ያለን አማራጭ ነው።
የአየር ንብረት ለውጥ ለሚቀጥሉት ዓመታትም አደገኛ የሆኑ ድርቆችንና የጎርፍ አደጋዎችን እንደሚያመጣ ቅድመ ትንበያዎች ያሳያሉ። ይህ ደግሞ ለመሬት መሸርሸርና ለእርሻ ቦታ መቀነስ ምክንያት ይሆናል። ባለሙያዎች እንደሚሉት የሚቀጥለው የዝናብ ወቅት ያለመከሰት ድሉ 61% ሲሆን ይህም ከብት አርቢዎቹን በይበልጥ ይጎዳል። አቡበከር ሳለህ ባባኪር ከኢትዮጵያ የዓለም የአየር ንብረት ማህበር።
It is very challenging for them to continue the same
በተፈጥሮ ላይ ብቻ ተማምነው ወደፊት መቀጠል እጅግ አስቸጋሪ ነው የሚሆንባቸው። እንዳለመታደል ሆኖ መጪው ጊዜ መልካም ነገር አይታይበትም። ነገር ግን ይህንን የአካባቢ አየር ሁኔታ መላመድ ግድ ይላቸዋል።
በሰሜን ከሚገኘው የአፋር ክልል ያሉ የከብት አርቢዎች ለማዳዊ አናኗራቸውን መተው የለብንም ይላሉ። መንግስት የግጦሽ መሬትን በመጠበቅ እንዲሁም ለከብቶች አስቸኳይ ምግብና መድኃኒት በመስጠት ረገድ ማገዝ አለበት ባይ ናቸው። ቫለሪ ብራውኒንግ በሰመራ በአፋር የከብት አርቢዎች ልማት ማህበር ውስጥ ይሰራሉ።
አፋሮች ትልቅ የባህላዊ እውቀት ሀብት አላቸው። ድርቅ በተከሰተና ውሃ በማይኖርበት ጊዜ ምን ማድረግ እንዳለባቸው ያውቃሉ። ከብቶቻቸውን እንዴት መጠበቅ እንዳለባቸውም ያውቃሉ። ፖለቲካው ግን ያንን እንዲያደርጉ አይፈቅድላቸውም።
ከአፋር መዲና ሰመራ 100 ኪሎ ሜትር በሚርቅ አካባቢ የሚኖሩት እናት ብሩ አሊ መጪውን ጊዜ በተስፋ አይጠብቁም። በሕይወት ለመቆየት ዳቦና ውሃ ከእርዳታ ለጋሾች በራሽን ብታገኝም የሁለት ዓመት ልጇ ግን በተቅማጥ ተጠቅታለች።
ልጄ በከብት እርባታ ላይ እንድትሰማራ አልፈልግም። ትምህርት እንድትማር ነው የምፈልገው። አሁን የተፈጠረው ቀውስ ግን ልጆችን ወደ ትምህርት ቤት ለመላክ አስቸጋሪ አድርጎታል።
ብዙ ወላጆች አሁን ድርቅን የተጋፈጡት ልጆቻቸው ወደፊት ሌሎች የኑሮ አማራጮችን ቢጠቀሙ የሚለውን አማራጭ በመልካም ቢቀበሉትም ለጊዜው ግን ትኩረታቸው ዛሬን በሕይወት መቆየት ነው።
በተከታዩ ዘገባችን የምናልፈው ደግሞ ወደ ምዕራብ አፍሪካዊቷ ሀገር ናይጄሪያ ነው። በሰሜን ምዕራብ ናይጄሪያ በምትገኝ ካትሲና በተባለች ክፍለ ግዛት ታጣቂ ሽፍቶች 12 ሰዎችን ገድለው የእርሻ ማሳ ማቃጠላቸውን ተከትሎ ፖሊስ ሕግ አስከባሪ ኃይሎችን ወደ ስፍራው ሲልክ፣ የሀገሪቱ ወታደሮች ደግሞ በቦርኖ ግዛት እሁድ ዕለት 50 ገበሬዎች የተገደሉበትን ሁኔታ እየመረመሩ ነው። የካትሲና ክፍለ ግዛት የፖሊስ ቃል አቀባይ ጋምቦ ኢሳ እንዳሉት የማክሰኞ ጥቃትን ተከትሎ ሁኔታዎችን ለመረጋጋት የጸጥታ ኃይሎች ወደ ጉካርዲ መንደር ተልከዋል። ቲሞቲ ኦቢዙ ከአቡጃ የላከውን ዘገባ እንግዱ ወልዴ ያቀርበዋል።
ትናንት ማክሰኞ ታጣቂ ሽፍቶች በሞተር ብስክሌቶች ተጭነው ጉካርዲ ከተባለችው መንደር ገብተው 12 ነዋሪዎችን ተኩሰው ሲገድሉ የእርሻ መሬታቸውንም አቃጥለዋል። የካትሲና ክፍለ ግዛት የፖሊስ ቃል አቀባይ ጋምቦ ኢሳ እንዳሳወቁት ከሟቾቹ መካከል ከጥቃቱ ለማምለጥ በቤታቸው ተደብቀው የነበሩ ገበሬዎች ይገኙበታል። የማክሰኞው ጥቃት እሁድ ዕለት በቦርኖ ግዛት ታጣቂዎች 50 ገበሬዎችን መግደላቸውን ተከትሎ የተፈጸመ ነው። ኢስላሚክ ስቴት ዌስት አፍሪካ ፕሮቪንስ ተብሎ የሚጠራውና የቦኮ አራም ቅርንጫፍ የሆነው ቡድን ጥቃቱን ፈጽሟል የሚል ክስ ቀርቦበታል። ካቢር ኢብራሂም የናይጄሪያ ገበሬዎች ማህበር ፕሬዝዳንት ናቸው።
There is a very serious nexus between insecurity and security and this has been on for a very long time.
በደህንነትና በምግብ እጥረት መካከል ጥብቅ ግንኙነት አለ። ህዝባችንን መመገብ በተመለከተ ትልቅ ችግር ውስጥ ገብተናል። የከፋ የምግብ እጥረት በመኖሩ የምግብ ዋጋ እጅግ ውድ ሆኗል።
በዚህ ሳምንት የአፍሪካ ልማት ባንክ በናይጄሪያም ሆነ በአህጉሪቱ የተከሰተውን የምግብ እጥረት ቀውስ ለመቋቋም የ1.5 ቢሊዮን ዶላር አስቸኳይ የምግብ እርዳታ ፕሮግራም አጽድቋል። ፕሮግራሙ 20 ሚሊዮን ለሚሆኑ የአፍሪካ ገበሬዎች ጥራት ያለው ዘርና ማዳበሪያ በማድረስ የእህል ምርትን ለመጨመር ያለማል። የአፍሪካ ልማት ባንክ ፕሬዝዳንት የሆኑት አኪኒዊሚ አዴሲና የፕሮግራሙ ዓላማን ሲያስረዱ አፍሪካን ከውጪ ከሚገቡ ምርቶች ጥገኝነት ማላቀቅ ነው ብለዋል። አያይዘውም አሁን የጸደቀው አስቸኳይ ፕሮግራም 20 ሚሊዮን ለሚሆኑ የአፍሪካ ገበሬዎች ጥራት ያለው ዘርና ማዳበሪያ በማድረስ የእህል ምርትን ለመጨመር ታስቧል ብለዋል። በሩሲያና በዩክሬን መካከል የተካሄደ ባለው ጦርነት ሳቢያ አህጉሪቱ ከፍተኛ የምግብ እጥረት አጋጥሟታል። የልማት ባንኩ ፕሬዝዳንት ስለ ፕሮግራሙ ቅርስ ያስረዱ እንዲህ ይላሉ።
The program is delivering climate smart seeds, fertilizers, allowing farmers.
የአዲሱ ፕሮግራም እቅድ ከፍተኛ ምርት የሚያመጡ የስንዴ፣ የበቆሎ፣ ሩዝና ሌሎች ሰብሎችን ማምረት ነው። ተጨማሪ ምርቱም 12 ሚሊዮን ዶላር ይሆናል።
ካቢር ኢብራሂም ከአፍሪካ ልማት ባንክ ሐሳብ ጋር ይስማማሉ። ነገር ግን ናይጄሪያ በቅድሚያ የጸጥታ ችግሮቿን ማስወገድ አለባት ባይ ናቸው።
This development will definitely be in the way of our farmers accessing their farms.
አሁን የተከሰተው ድርጊት ገበሬዎች ወደ ማሳቸው እንዳይሄዱ ያግዳል። ማንም ገበሬ ወደሚገደልበት ማሳ መሄድ አይፈልግም። ጥቃቱ ወደ ተፈጸመባቸው አካባቢዎች መሄድ ለገበሬዎቹ እጅግ አስቸጋሪ ይሆናል። በመሆኑም ምግብ የማግኘት ጉዳይ በብዙ መንገድ ችግር ውስጥ ወድቋል።
የተባበሩት መንግስታት የምግብና የእርሻ ድርጅት እንደሚገምተው በዚህ ዓመት ከሰኔ እስከ ነሐሴ ባሉት ወራት በናይጄሪያ 20 ሚሊዮን የሚሆኑ ሰዎች የምግብ እጥረት ያጋጥማቸዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ መሰናዶ ነው። የመጀመሪያውን ግማሽ ቅንብር አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ሁለተኛው አጋማሽ መሰናዷችን አካባቢና ማህበረሰብ ላይ ያተኮሩ መሰናዶችን ወደ እናንተ እናደርሳለን። በቅድሚያ ወደ ሶማሌ ክልል እንለፍ። የሶማሌ ክልል መንግስት 847,000 ሄክታር መሬት በመስኖ ለማልማት ማቀዱን አስታውቋል። በሶማሌ ክልል ሲቲ ዞን አዲጋላ ወረዳ የመስኖና ቆላማ አካባቢዎች ሚኒስተር የሆኑት አይሻ መሐመድ የመሩትና የፌዴራልና የሶማሌ ክልል ከፍተኛ አመራሮች የተሳተፉበት የመስክ ጉብኝት ተካሂዷል። ሚኒስትሯ በዞኑ የተጀመሩ የመስኖ ልማት ፕሮጀክቶች በአፋጣኝ ተጠናቀው ስራ እንዲጀምሩ የእርሳቸው መስሪያ ቤት የሚጠበቅበትን ድጋፍ ያደርጋል ብለዋል። የሶማሌ ክልል በክልሉ የተከሰተውን አስከፊ ድርቅ ተከትሎ ለመስኖ ልማት ትኩረት እንደሚሰጥ አስታውቆ የነበረ ሲሆን የድሬዳዋ ዩኒቨርሲቲ የኢኮኖሚክስ መምህር ግን እቅዱን ሙሉ ለሙሉ ለመተግበር እክል ሊያጋጥመው ይችላል ሲሉ ስጋታቸውን ገልጸዋል። አዲስ ቸኮል ነው ዘገባውን ያደረሰን።
የሶማሌ ክልል በቀጣይ በጀት ዓመት 847,000 ሄክታር መሬት በመስኖ ለማልማት ማቀዱን አስታወቀ። የክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን በክልሉ ሲቲ ዞን አዲጋላ ወረዳ ለጋዜጠኞች በሰጡት መግለጫ በየዞኖቹ ላይ በመስኖ መልማት የሚችለው መሬት መለየቱን ተናግረዋል።
እንደ ክልል ወደ 847,000 ሄክታር ለማልማት ታስቧል። ከዚህም ወደ 28 ሚሊዮን ኩንታል ለማግኘት ነው የታሰበው። የዛ አካል ነው ይሄ። በዚህ ሲቲ ዞን ብቻ ወደ 44,000 ሄክታር መሬት አርሰን ከዚህም የሚጠበቀውን ምርት ለማግኘት ነው ታሳቢ የተደረገው። እንግዲህ ዛሬ ያለንበት ወረዳ 6000 ሄክታር ነው ያቀን ነው። ከዚህ 6000 ሄክታር የተወሰኑትን ስናይ ነበረ የመሬት ዝግጅታቸው ምን ይመስላል፣ ምንድን ነው የሚጎላቸው፣ ምን አይነት ችግር እያጋጠማቸው ነው የሚለውን እያየን ነበረ። ትላንትም እንዲሁ ኤረር ላይ ነበረን። ኤረርም እንዲሁ በተመሳሳይ ከ20 በላይ ሄክታር ነው የተዘጋጀው።
ክልሉ መሬቱን ባለሀብቶችና አርብቶ አደሮች ራሳቸው እንዲያለሙት እንደሚፈልጉ አቶ ኢብራሂም ተናግረዋል። የክልሉ መንግስት ለልማት ያዘጋጀውን የመስኖ መሬት ለአርብቶ አደሮች በማስተላለፍ ከአርብቶ አደርነታቸው ጎን ለጎን በመስኖ ልማትም እንዲሳተፉ እንደሚደረግ አቶ ኢብራሂም አስታውቀዋል።
28 ጉድጓድ አለ አሁን እዚህ የተቆፈረ። አንዳንዶቻችሁን አይታችሁታል። አንዱ አሁን በአጠገባችን ያለው ከ180 በላይ ሊትር ፐር ሰከንድ ነው የሚሰጠው። የቅድሞ ከ130 ሊትር ፐር ሰከንድ በላይ ነው የሚሰጠው። ይሄ በጣም ታምር ነው። ያለ ፓምፕ ነው ይሄ ውሃ እየወጣ ያለው። ስለዚህ ይሄን ውሃ በተገቢው መንገድ መጠቀም ተገቢ ነው። አሁን እያየን ነው ያው የመሬት ዝግጅቱን ሰው የተወሰነ በቁጥቁጥ የጀመረው አለ። ግን ሆሊስቲካሊ ኢንቨስተርም እዚህ አካባቢ ያለው የህብረተሰብ ክፍልም በጋራ እንዲያለማ እየታሰብ ነው። ቅድም ያየናቸውን 100 ሄክታር ለዚህ አካባቢ ማህበረሰብ ነው ያዘጋጀ ነው። አንድም ሁለትም እንደያቀሙ እዚህ ቅድም ያየናት ከተማ የሚኖሩ የህብረተሰብ ክፍሎች እኛ ሙሉ ዝግጅት አድርገን ለነሱ መስጠት።
በሶማሌ ክልል ሲቲ ዞን አዲጋላ ወረዳ ከዚህ በፊት በዘላቂ ልማት ግብ ወይም ሰስተይነብል ዴቨሎፕመንት ጎል ድጋፍ አማካኝነት አስቀድሞ ለማልማት ተጀምሮ የነበረ ቦታ መሆኑን የተናገሩት የመስኖና ቆላማ ጉዳዮች ሚኒስትር ኢንጂነር አይሻ መሐመድ ሚኒስትር መስሪያ ቤታቸው አስፈላጊውን በጀት በመመደብ በወረዳው 4000 ሄክታር መሬት ለልማት ዝግጁ ያደርጋል ብለዋል።
ፌዴራል መንግስት በኤስዲጂ በጀት የቆፈራቸው የውሃ ጉድጓዶች አሉ። ፐርፐዛቸው ይህንን አካባቢ ለማልማት ነው። ዲዛይናቸው የሚያሳየው ወደ 4000 ሄክታር በዚህ አካባቢ በነዚህ አሁን በተቆፈሩት ጉድጓዶች መልማት እንደሚችል፣ ግን ደግሞ የአካባቢው የውሃ ፖቴንሻል ከጀርባዬ እንደምታዩት ከዛም በላይ ማልማት የሚችል መሬቱም እንደዚሁ በጣም ከዛም በላይ እንደሆነ ያሳያል። እና ተጨማሪ የውሃ ጉድጓዶች ማልማት ይቻላል፣ ተጨማሪ መሬት ማልማት ይቻላል። ያለማ ነው ደግሞ ቶሎ ወደ ስራ መግባት የሚችለውን ለማየትና ይሄንን ፕሮጀክት እንዴት እንጨርሰው። ያው ተጀምሮ የቆመ ፕሮጀክት ስለሆነ በሜቴክ ሲሰራ የነበረ ፕሮጀክት ነው። ስለዚህ ተጀምሮ የቆመውን ፕሮጀክት እንዴት አድርገን ጨርሰን ለማህበረሰቡ አገልግሎት ላይ እንዲውል እናርገው የሚለውን ውይይትና በአይተን ምን ማድረግ እንደምንችል ለመነጋገር ነው የመጣ ነው።
አዲጋላ ከለመነቱ ባሻገር ለጅቡቲ ወደብ ቅርብ በመሆኑ በአካባቢው ባለሀብቶች መዋለ ንዋያቸው እንዲያፈሱ እንደሚፈልጉ ሚኒስትሯ ተናግረዋል።
አካባቢ ላይ ኮመርሻል የሆነ በኢንቨስትመንት ቢደረግ ከጅቡቲ ወደብ በመቶ ኪሎ ሜትሮች ርቀት ላይ ያለ ቦታ ነው። ስለዚህ እዚህ አካባቢ ኢንቨስት ማድረግ የሚችል ማንም አካል ቢመጣ በአንድ ጊዜ ህዝቡን ጠቅሞ ራሱን መጥቀም የሚችልበት ትልቅ የኢንቨስትመንት ፖቴንሻል ያለበት ኤሪያ መሆኑን ተገንዝበናል ማለት ነው።
የክልሉ ምክትል ፕሬዚዳንት አቶ ኢብራሂም ኦስማንም መሬቱን በባለ ሀብቶች ቢለማ አዋጭ እንደሆነ ገልጸው እስካሁን ያለው የባለ ሀብቶች ተሳትፎ ግን መሆን ባለበት ደረጃ አይደለም ብለዋል።
ባለ ሀብቶች ይመጣሉ። ቅድም መጀመሪያ አካባቢ ጠዋት ዘያየ ነው እና መሰረተ ድንጋይ ያስቀመጥ ነው ወደ 300 ሄክታር የሚጠጋ መሬት ለአግሮ ፕሮሰሲንግ ኢልሚስ የሚባል ድርጅት ሰጥተናል። ስለዚህ እነሱ ከዚህ አካባቢ የሚመረተውን ምርት ተመጋጋቢ በሆነ መንገድ ፕሮሰስ አድርገው እነሱም ኤክስፖርትና ለሀገር ውስጥ ምርትም ለማቅረብ ነው ያሰቡት። ይሄ ጅምር ነው። ቅድም ስናይ ነበረ የመጀመሪያው ላይ 50 ሄክታር፣ አሁን እዚህ ጋር 50 ሄክታር፣ እዚህ ጋር ሀምዳይል ወደ 300 ሄክታር። ይሄ እንግዲህ ጅምር እንቅስቃሴዎች ናቸው፣ ግን ሁሉም በተፈለገው አቅም አይደለም እየሰራ ያለው።
በጉዳዩ ላይ አስተያየታቸውን የጠየቅናቸው በድሬዳዋ ዩኒቨርሲቲ የምጣኔ ሀብት ባለሙያው አቶ ሁለምና የለገሰ የሶማሌ ክልል 847,000 ሄክታር መሬት ሊያለማ ማቀዱ ጥሩ ቢሆንም ሊሳካ የሚችለው ግን በከፊል ነው የሚል ግምት እንዳላቸው ያስቀምጣሉ።
እንደ እቅድ ወደ 847,000 ሄክታር ተግባራዊ ያደርጋለሁ የሚለው ነገር ኦቨር አምቢሽስ ነው። ምክንያቱም በሀገር አቀፍ ደረጃ እስካሁን ያለው በዚህ በመስኖ ምን ያህል ለማ የምንለውን ስናይ ካለን ሀብት አንጻር እንደ ሀገር ወደ 5.3 ወር ወደ 5.5 ሚሊዮን ሄክታር አካባቢ በመስኖ መልማት ይችላል ይላል እንግዲህ ባለው መረጃ። እንደ ክልሉ ደግሞ ካለው የሰው ኃይል አንጻር፣ ካለው አዌርነስ አንጻር፣ ካለው ካፒታል አንጻር፣ ቴክኖሎጂ እነኚህ ነገሮች ሬዲ ባልሆኑበት፣ ማህበረሰቡ ደግሞ ህዝቡ ለዚህ ሬዲ ካልሆነ ወደ ኢምፕሊሜንቴሽን ለመግባት ስለሚያስቸግር እነኚህ ነገሮች መሰረታዊ ነገሮች ባልተሟሉበት እንደዚህ አይነት በጣም የተለጠጡ እቅዶች ሲታቀዱ አንዳንዴ ያው የተወሰነ ጥያቄ ይጭራል። እንደ እቅድ ጥሩ ነው እና በተወሰነ መልኩ ውጤታማ ሊሆን ይችላል። ምክንያቱም በፌዝ ነው እንደዚህ ኢሪጌሽን በብዛት በፌዝ ስለሚሄድ የተወሰነ መልኩ ግጥም ይሆናል።
የባለ ሀብቶችን ተሳትፎ በተመለከተም በጋምቤላ ታይቶ ነበር ያሉትን ውጤታማ ያልነበረ የባለ ሀብቶች ተሳትፎ እንዳይደግም ማድረግ ከተቻለና የተወሰኑ ባለ ሀብቶች ውጤታማ መሆናቸው ከታየ ሌሎች በርካታ ባለ ሀብቶች መዋለ ንዋያቸውን በክልሉ መስኖ ልማት ላይ በስፋት ማፍሰሳቸው አይቀሬ ነው ይላሉ። የሶማሌ ክልልና አጎራባች የኦሮሚያ ዞኖች እንዲሁም ሶማሊያና ከፊል ኬንያ በ40 አመት ውስጥ ያልታየ ነው የተባለለትን ድርቅ ያስተናገዱ ሲሆን በድርቁም በሶማሌ ክልል ብቻ ከ3.5 ሚሊዮን በላይ ዜጎች ለጉዳት መጋለጣቸውንና በሚሊዮኖች የሚቆጠሩ እንስሳት መሞታቸውን መገናኛ ብዙሃን ሲዘግቡት ቆይተዋል። የሶማሌ ክልልም ከመሰል ጉዳት ለመውጣት በቀጣይ አመት መስኖ ላይ ትኩረት ሰጥቶ እንደሚሰራ ማስታወቁን ቪኦኤ ዘግቦ ነበር። በክልሉ ምክትል ርዕሰ መስተዳደር እንዲሁም የፌዴራል መስኖና ቆላማ አካባቢዎች ሚኒስትር ከተደረገ ጉብኝት ባሻገር በትላንትናው ዕለት የክልሉ ብልጽግና ፓርቲ ኃላፊ ኢንጂነር ማህመድ ሻሌም በአፍዴር ዞን ጨረቴ ወረዳ ላይ ተመሳሳይ ዓላማ ያለው ጉብኝት ማካሄዳቸውን ከክልሉ መገናኛ ብዙሃን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ተከታዩ ዘገባችንም አካባቢና ማህበረሰብ ነው። ሐምሊን ፊስቱላ ሆስፒታልና በፊስቱላ የተጎዱ ታካሚዎች አገግመው ህይወታቸውን ለመምራት እንዲያስችላቸው ከ20 አመት በፊት የገነባው የደስታ መንደር አካባቢውን በአረንጓዴነት በማልማት ስነ ምህዳሩን በመጠበቅና ለህብረተሰቡ አገልግሎት ሲሰጥ የቆየበትን ዘመን ግምት ውስጥ በማስገባት በአዲስ አበባ አስተዳደር በቅርስነት ለመመዝገብ ሂደት ላይ ነው። የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ከአሜሪካ ድምጽ ጋር ባደረጉት ቆይታ የፊስቱላ ተጠቂዎች በአካላቸው ላይ ከሚደርሰው ጉዳት በተጨማሪ ከሚያጋጥማቸው የአይምሮ ጭንቀትና መገለል እንዲያገግሙ የተቋሙ አረንጓዴ መሆን እንደሚያግዛቸው ተናግረዋል። ከአቶ ተስፋዬ ጋር ያደረግኩት ቆይታ ቀጥሎ ይቀርባል። ዶክተር ካትሪን ሐምሊንና ባለቤታቸው ዶክተር ሪጅ ሐምሊን ከ60 ዓመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተ ፀሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፊስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፊስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓውያን አቆጣጠር በ1974 የአዲስ አበባ ፊስቱላ ሆስፒታልን መሰረቱ። የሐምሊን እንክብካቤ በመባል የሚታወቀው የሕክምና አሰጣጥ ልጃገረዶችና ሴቶች ከፊስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት፣ ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል።
እኛ ጋር በሚመጡት ፔሸንቶቻችን ያየነው ምንድነው? አብዛኞቹ ትዳራቸው ይፈርሳል፣ ሁለተኛ ልጃቸውን አጥተዋል፣ ሶስተኛ ከሚወዷቸው ቤተሰብ አባላት ያገሏቸዋል። ለምሳሌ በከፍት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ምግብ እየተጣለላቸው የሚኖሩ እንደዛ አይነት ስቶሪ ገጥሞናል እኛ ማለት ነው። በዚህ ሁሉ ውስጥ አልፋ የምትመጣ ሴት በከፍተኛ ሁኔታ አእምሮዋ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ ራሳቸውም እንደነገሩን ራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆኖ ነው የሚመጡት ማለት ነው።
ወደ ሐምሊን ፊስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአእምሮ ጤናቸው እንዲስተካከልና በራስ መተማመናቸው እንዲመለስ ታዲያ ደስታ መንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል።
ዴሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል፣ ዶሮ እርባታ እናሰለጥናቸዋለን። እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን። የተለያዩ አትክልቶችን፣ ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን። ይሄ ሁሉ በነገራችን ላይ ደስታ መንደር ነው ያለው እና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው።
እንግዲህ መንደሩ ከ20 ዓመት በፊት ሲመሰረት በዛን ጊዜ እንግዲህ የአየር ንብረት ለውጥ የአየር ንብረት ጉዳት የምንለው ገና ጽንሰ ሀሳቡ እንኳን እንዳሁኑ በደንብ የማይንሸራሸርበት ጊዜ ነበር። ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነው እና በዛን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሀሳብ ነበር?
እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ። በጣም ደስ የሚል ከባባዊ ሁኔታ ነው ያለው እና አንደኛ ቤተኝነት እንዲሰማቸው ሲመጡ በቃ ከተማ ሲመጡ እንዳይፈሩ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይህንን ዶክተር ሀሜን በእውነት ያመጡት ሀሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንን እንዲሁም ደግሞ ደስታ መንደር ያሉትን እንዲሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው፣ ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድን ነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህም ግቢ ሆነ በደስታ መንደር በጣም በርካታ ዛፎችና አበቦች አሉ። በጣም የሚያምር ሳር አለ።
የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር?
አዎ፣ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ። አሳም ራሱ ዴቨሎፕ ማለት ጀምረናል ማለት ነው እዛ። በዚህ ሰው ሰራሽ ሐይቅ አለ። በጣም የሚያምር ነው የተፈጥሮ ከባቢው አየር። እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረዥም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከ3-4 ዓመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍ እንተክላለን። ደስታ መንገድ ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተን ትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊያ አለን፣ ጃካራንዳ አለ፣ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉ።
ስነ ምህዳሩን የጠበቀ መሆኑ፣ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል?
በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የሚሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ይለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላሉ። በጣም ጥሩ መልክ ይኖራቸዋል። ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ሕክምናም ሳይኮሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮንመንቱ ደግሞ በዛፍና በአበቦች በሳር ብትመጪ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ።
ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል?
በትክክል በነገራችን ላይ በርካታ የዱር አራዊት አሉ። በደስታ መንደር ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደ እኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል።
የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነው እና የምትሰሩት
እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። አሁን ሙሉ ለሙሉ የምንጠቀመውን ኃይል ከታዳሽ ኃይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦልሬዲ እየተነጋገርን ነው ማለት ነው። የውሃ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል። በዚህ ሰስቴናቢሊቲ ፕሮግራም ሙሉ ለሙሉ በውሃ ራሳችንን ለመቻል እና ሰስቴናብል የሆነ ኢንቫይሮንመንት ለመፍጠር ይሄን እንቀዳለን ማለት ነው። ሰዎች ሙሉ ፈውስ እንዲያገኙ፣ በነገራችን ላይ ሰዎች ብቻ ሳይሆን የሚመጡ እንግዶችም ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት። የሚመጣ ማንኛውም ጎብኚ ማለት ነው።
አቶ ተስፋዬ በጣም ነው የማመሰግነው። ሀምሊን ፊስቱላ ሆስፒታል ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለህብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከኛ ጋር ቆይታ ስላደረጉ በጣም እናመሰግናለን።
እኔም ስለጋበዝሽኝ አመሰግናለሁ። እግዚአብሔር ይስጥልኝ።
ወጣቱ በማህበራዊ ሚዲያ በተለይ በፌስቡክ የሚወጡ መረጃዎችን ሲጠቀም እውነትነቱን ለማረጋገጥ የተለያዩ የመረጃ ምንጮችን አበክረው መመልከት እንዳለባቸው በዘርፉ ምርምር ያደረጉ ዶክተር ሰለሞን ታቦር ተናግረዋል። ከዶክተር ሰለሞን ጋር ቆይታ ያደረገችው አስቴር ምስጋናው ናት።
በኢትዮጵያ ፌስቡክ የተሰኘው የማህበራዊ መገናኛ ዘዴ ተጠቃሚዎች ቁጥር በሚሊዮኖች እንደሚገመት በዘርፉ ጥናት ያደረጉት ዶክተር ሰለሞን ታቦር ይናገራሉ። ፌስቡክ እንደ ኢንስታግራም፣ ቴሌግራም፣ ትዊተር እና ቲክቶክ ከመሳሰሉ የማህበራዊ ትስስር ገጾች በበለጠ በኢትዮጵያውያን ዘንድ ተመራጭ የማህበራዊ መገናኛ ዘዴ መሆኑን በጥናታቸው ማረጋገጣቸውንም ያስረዳሉ።
ክፍትና አሳታፊ ያልሆነ የፖለቲካ ምህዳር አብዛኛው የህብረተሰብ ክፍል የፖለቲካ አስተሳሰቡን የፖለቲካ አመለካከቱን በፌስቡክ ማህበራዊ ሚዲያ እንዲገልጽ አስገድዶታል። ሁለተኛ ደረጃ የመንግስት መገናኛ ብዙሃን ወይም ፓብሊክ ሚዲያ የምንላቸው ሁሉንም የህብረተሰብ ክፍል ቅሬታውን፣ አስተሳሰቡን ወይም አመለካከቱን በእኩል ደረጃ መግለጽ አለመቻላቸው ወይም ማስተናገድ አለመቻላቸው፣ በሶስተኛ ደረጃ በተመሳሳይ ጊዜ ቪዲዮን፣ ኦዲዮን፣ ቴክስትን መላወጥ ይቻላል። ሀሳብን ኦንላይን ኢንተራክት ማድረግ ይቻላል። ይሄ የሚዲያው ልዩ የሆኑ ባህሪያት ወጣቱ በከፍተኛ ቁጥር ይሄን ሚዲያ እንዲቀላቀል አድርጎታል።
ጥናቱን ያደረጉት በአማራ፣ በኦሮሚያና በትግራይ ክልሎች እንደሆነ የሚናገሩት ዶክተር ሰለሞን የፌስቡክ ተጠቃሚዎቹ ወጣቶች በመሆናቸው ስለ ሚዲያ አጠቃቀም በቂ እውቀት የላቸውም ይላሉ።
አክቲቪስት የምንላቸው የተለያየ አጀንዳ ሊኖራቸው ይችላል። ለምሳሌ ሄት ሞንገር አክቲቪስት የምንላቸው አሉ። ትልቁ ሮላቸው ወይም ትልቁ አላማቸው ግጭትን፣ ብጥብጥን በብሔር መካከል ወይንም በሃይማኖት መካከል ጥላቻ መዝራት፣ ጥርጣሬ ማስፈን ይሆናል ማለት ነው። እና አላማ ይዘው ነው የሚሰሩት። ሌሎች አክቲቪስቶችም አሉ። ካሽ ሞንገሪ አክቲቪስት የምንላቸው አሉ። አላማቸው ገንዘብ መስራት፣ ወጣቱን ስሜቱን ሊያነቃቃ እና ሊያነሳሳ የሚችል የተለያዩ አጀንዳዎችን በማራገብ ከዚህ ከብጥብጡ የሚባል ወይንም ከችግሩ ገንዘብ መስራት የሚፈልጉ አክቲቪስቶች አሉ። በተለይ ደግሞ የሚዲያ እውቀት ወይም ሚዲያ ሊትሬሲ የምንለው በቂ ግንዛቤ ካለመኖር ጋር ተያይዞ ወጣት የምንለው አብዛኛው የማህበራዊ ሚዲያ ተጠቃሚ ወጣቱ ከመሆኑ ጋር ተያይዞ ሰለባ ሲሆን ይታያል ማለት ነው።
ተማሪ ሀብተ ጊዮርጊስ አለም ነው። የአራተኛ ዓመት የኮሌጅ ተማሪ ነው። የተለያዩ የማህበራዊ መገናኛ መንገዶችን ተጠቃሚ ቢሆንም በፌስቡክ የሚሰራጩ መረጃዎችን ቀዳሚ ያደርጋቸዋል። በፌስቡክ የሚያገኛቸውን መረጃዎች ተአማኒነት እንዴት ማረጋገጥ እንደሚችል ላነሳውለት ጥያቄ ተማሪ ሀብተ ጊዮርጊስ ተከታዩም ብሏል።
ይህ ነው ማለት አልችልም። ነገር ግን ብዙ ጊዜ እውነታውና ውሸታውን የምታረጋግጡ አንዳንድ ጊዜ ድግግሞ ሲሆን እውነት ይመስለናል። ነገር ግን አንደ በራሴ መንገድ እንዴት ነው እውነቱን እንዴት ነው ውሸቱን የምልበት ምክንያት በጣም አሁን ባለው የስርጭት ሁኔታ በቃ አስከባድ ነው። በጣም እውነቱን ውሸቱን ለመለየት በጣም አስቸጋሪ ነው። እውነታውን ለማረጋገጥ በእርግጥ ከሳምንት በላይ እኔ አንድ ፖስት አንድ የሆነ ነገር ከተፖስተ በኋላ ሳምንታትን ጠብቃለሁ እውነቱን ውሸቱን ለማለት። ከዛ በመንግስት ደረጃ ውስጥ ተካቶ ተረጋገጠ ያ ነገር ትክክል ነው እያስባለሁ።
ወጣት ሰላም ተስፋዬ ፌስቡክ ከሚያዘወትሩ ተጠቃሚዎች አንዷ መሆኗን ትናገራለች። ተሞክሯንም እንደሚከተለው ታብራራለች።
ፌስቡክ ተጠቃሚ ነኝ። በፌስቡክ የሚወጡ መረጃዎችንም እከታተላለሁ፣ አያለሁ። ግን ሁሉም መረጃዎች ትክክለኛ ናቸው ብዬ አላምንም። ምክንያቱም ትክክለኛው የመረጃ ምንጭ ማወቅ ስለማይቻል ብዙ መረጃዎች እንደውም በአብዛኛው ትክክል አይደሉም ብዬ ነው የማምነው። ትክክለኛ ነው ተብሎም የተረጋገጡ ምንጮች የሉም። የመረጃ ምንጭ የሚሰጡ ሚዲያዎች ስለሌሉ ከባድ ነው ትክክለኛውን ማወቅ።
ዶክተር ሰለሞን ለጥናታቸው ማሳረጊያ ያደረጉት ሁለት መሰረታዊ ነጥቦችን ነው። ወጣቱ የሚዲያ አጠቃቀም እውቀትን ማዳበር እንዳለበት፣ መንግስትም እውነት አጣሪ ተቋም ማቋቋም እንደሚገባው ጥናት አድራጊው ይመክራሉ።
መገናኛ ብዙሃንን ከመጽሐፍም የኢንፎርሜሽኑን እውነታነት ቬሪፋይ አድርጎ ነው ኢንፎርሜሽኑን መግዛት ወይም መቀበል መቻል ያለበት ማለት ነው። ስለዚህ የአክቲቪስቶች ሰለባ እንዳይሆን ወጣቱ ነገሮችን ክሪቲካሊ ማየት እንቻላለን። ክሪቲካል ቲንኪንግ ሚዲያ ሊትሬሲ ውቀት የግድ ያስፈልጋል ማለት ነው። ስለዚህ መንግስት የተጀመሩ ስራዎች ነበሩ። በተለይ በህግ ማስከበር እንቅስቃሴ ጊዜ ፋክት ቬሪፊኬሽን ሴንተር አቋቁሞ በማህበራዊ ሚዲያ በሜንስትሪም ሚዲያ የሚሰጡ ዜናዎች በተለይ መንግስትን የሚመለከቱ ዜናዎችን ማስተባበያ ማስተካከያም ሲሰጥ ነበር።
አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያዝናቸው መሰናዶች በዚህ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳቸው ምሽት ስመኝሽ የቆየ ነበርኩ። ሰላም ደህና ደሩ።